የአሜሪካ ድምጽ ነው። የአሜሪካ ድምጽ በ1922 እና 25 ሜትር ባንዶች ከዋሽንግተን ዲሲ የሚያስተላልፈውን ስርጭት አሁን ጀመረ።
ስልጣን ዘለ ኃይሊ ንምዝግራቡ ዘሰክፍ ነውራን ተግባራት አብልዕሊ
ስልጣን ላይ ያለው ኃይል ለመናገር የሚያሳቅቅ የነውር ተግባር በአምራሮቻችንና አባሎቻችን ላይ እየፈጸመ ይገኛል። በተለይ በሰሜናዊ ምዕራብ ዞን ውድብ ናጽነት እዚህ ቦታ ላይ አይገባም እየተባለ እንዲሁም ይህ ፓርቲ የብልጽግና ተላላኪ ነው እየተባለ ስሙ ጥላሸት እየተቀባ ነው።
የተቃዋሚው የትግራይ ነጻነት ፓርቲ ሊቀመንበር ዶክተር ደጀን መዝገበን ድምጽ ነው የሰማችሁት። ከመቀሌ ከደረሰን ዘገባ የተወሰደ ነው። ሙሉ ዘገባው በእለቱ አብይ ርዕስ የሰዓቱን የዓለም ዜና ተከትሎ ይቀርባል። የአዋሽ ፈንታሌው የመሬት መንቀጥቀጥና እስከ አዲስ አበባ የሚሰማው ንዝረት መቀጠሉም ተመልክቷል። በዚህም ላይ ዘገባ አለን። ሐሙስ ጥቅምት 7/2017 ዓ.ም ጤና ይስጥልኝ፣ እንደምን አመሻችሁ ክብራትና ክብራን አድማጭ ተመልካቾቻችን። አስተናጋጃችሁ አሉላ ከበደ ነኝ። ኤልያስ አስማረ በቴክኒክ ምህንድስናው፣ ሎፔዝ ለስርጭት መሐንዲሱ ተሰይመዋል። እስከ ምሽቱ 4 ሰዓት አብረናችሁን ዘልቃለን። የዕለቱ ዋና አዘጋጅ ቆንጂት ታየናት። አሁን ዜናውን ከስምኝሽ የቆየ መልካም ምሽት።
በድጋሚ እንደምናመሻችሁ፣ ዜናውን የማሰማችሁ ስመኝሽ የቆየ ነኝ። በኢትዮጵያ ፌዴራል ኃይሎችና በሀገሪቱ ሰሜን ምዕራብ አካባቢ የሚገኙ ታጣቂዎች መካከል የሚካሄደው ግጭት የሀገራቸውን ግጭት የሸሹ ሱዳናውያን ስደተኞችን ለከፍተኛ አደጋ ማጋለጡን ሂዩማን ራይትስ ዋች ዛሬ ሐሙስ ባወጣው ሪፖርቱ አስጠንቅቋል። የኢትዮጵያ መንግስት የፋኖ ታጣቂዎች በሚንቀሳቀሱበት የአማራ ክልል ላይ ጥሎት የነበረው አስቸኳይ ጊዜ አዋጅ በሰኔ ወር ቢያበቃም ግጭቱ እንደቀጠለ ሲሆን በመስከረም ወር ጀምሮም ከፍተኛ ቁጥር ያለው የፌዴራል ኃይል በክልሉ ተሰማርቷል። ክልሉ ከሱዳን ጋር የሚዋሰን ሲሆን በሱዳንም እንደ አውሮፓውያን አቆጣጠር ከ2023 ጀምሮ በፈጥኖ ደራሹ ኃይሎችና በገዢው መሪ አብዱል ፈታህ አልቡርሃን መካከል በሚካሄደው የእርስ በርስ ጦርነት ምክንያት በአስር ሺዎች የሚቆጠሩ ሰዎች አካባቢያቸውን ጥለው ተሰደዋል። የሂዩማን ራይትስ ዋች ምክትል የአፍሪካ ዳይሬክተር ላቲሺያ ባደር ለአጃንስ ፍራንስ ፕሬስ በሰጡት አስተያየት በኢትዮጵያ የሚገኙ የሱዳን ስደተኞች ከአንድ ዓመት በላይ በተለያዩ ታጣቂ ቡድኖች ጥቃት ሲደርስባቸው ቆይተዋል ብለዋል። እነዚህ ስደተኞች ሀገራቸው የደረሰባቸውን አሰቃቂ በደል ሸሽተው የተሰደዱ እንደመሆናቸው በአጣዳፊነት የሚያስፈልጋቸው የደህንነት ጥበቃ እንጂ ለሕይወታቸው ተጨማሪ ስጋት አይደለም ብለዋል። Human Rights Watch ባወጣው ሪፖርት በሁለት መጠለያ ጣቢያዎች አቅራቢያ ታጣቂዎችና የአካባቢው ሚሊሺያ ግድያ፣ ድብደባ፣ ዝርፊያ፣ እገታና አስገዳጅ የጉልበት ስራ ፈጽሟል ብሏል። የመብት ቡድኑ አክሎ የኢትዮጵያ መንግስት መጠለያዎቹን ግጭት ባለባቸው አካባቢ ማቋቋሙንና በቂ ጥበቃ አለማድረጉን ገልጾ ከሷል። Human Rights Watch ሪፖርቱ ያካተታቸውን ግኝቶች ለኢትዮጵያ የስደተኞች አገልግሎት ማጋራቱን የገለጸ ሲሆን አገልግሎቱ መጠለያዎቹ ለግጭት አካባቢ ቅርብ መሆናቸውን ሆኖም አስፈላጊው የጸጥታ ጥበቃ እንደሚደረግ መግለጹን አመልክቷል። እየተባባሰ የመጣው የአማራ ክልል ግጭት በሐምሌ ወር የአውላላና ኩመር መጠለያ ጣቢያዎች እንዲዘጉ ምክንያት መሆኑንም አክሎ አመልክቷል። በሂዩማን ራይትስ ዋች ለቀረበው ክስ የኢትዮጵያ መንግስትን ምላሽ ለማግኘት ያደረግነው ጥረት አልተሳካም። በሶማሊያ ዋና ከተማ ሞቃዲሾ አጥፍቶ ጠፊ መሆኑ የተጠረጠረ ግለሰብ ከዋናው የሶማሊያ ፖሊስ አካዳሚ አቅራቢያ በሚገኝ የሻይ ቤት ቦምብ ማፈንዳቱን የዓይን እማኞች አስታወቁ። በጥቃቱ ከተገደሉት ቢያንስ 7 ሰዎች መካከል ታዋቂው የሶማሊያ ገጣሚና ጸሐፊ ተውኔት እንደሚገኙበት ፖሊስ ከሐሙስ ከሰዓት በኋላ በሰጠው መግለጫ አስታውቋል። ድምጻዊና ጸሐፊ ተውኔት ሱጋል አብዲሌ ዑመር በጥቃቱ መገደላቸውን ለአሜሪካ ድምጽ ያረጋገጡት የፖሊስ ቃል አቀባይ ሻለቃ አብዲ ፈታህ አደን ሐሰን ሌሎች 6 ሰዎችም በጥቃቱ መቁሰላቸውን ተናግረዋል። ሁለት የሞቃዲሾ ነዋሪዎች ለአሜሪካ ድምጽ አፍሪካ ቀንድ አገልግሎት በሰጡት ቃል ተጠርጣሪው አጥፍቶ ጠፊዎች የሚታጠቁትን ፈንጂ በደረቱ ላይ አድርጎ እንደነበር ገልጸዋል። ሻይ ቤቱ በአብዛኛው በፖሊስ አባላትና በሰላማዊ ሰዎች የሚዘወተር እንደነበርም አመልክቷል። ይቅርታ፣ የሶማሊያ መንግስት በሞቃዲሾ ዙሪያ የፍተሻ ኬላዎችን ካቆመና የጸጥታ ኃይሎችን ካስተማራ ወዲህ ያጥፍቶ ጠፊ ጥቃቶች ቀንሰው እንደነበር ተጠቁሟል። ፌስቡክን ጨምሮ የማህበራዊ ሚዲያ ተሰስሮችን የሚያስተዳድረው ግዙፉ የቴክኖሎጂ ተቋም ሜታ ጸረ ስደተኛ ይዘቶችን በተለይ በአውሮፓ የሚያስተናግድበት መንገድ ጥልቅ ጥያቄ ማስነሳቱን የሜታ ገለልተኛ የይዘት ተቆጣጣሪ ዛሬ ሐሙስ አስታውቋል። እንደ አውሮፓውያን አቆጣጠር በ2020 ይቅርታ፣ በሜታ የተቋቋመውና አንዳንድ የተቋሙ ጠቅላይ ፍርድ ቤት ተብሎ የሚጠራው ተቆጣጣሪ ቦርድ በሜታ ላይ ምርመራ የጀመረው ጸረ ስደተኛ ይዘት ባላቸው መረጃዎች ዙሪያ ከፍተኛ ቁጥር ያለው አቤቱታ ከደረሰው በኋላ ነው። ቦርዱ ሜታ የሰብአዊ መብት ህግንና ራሱ በጥላቻ ንግግሮች ላይ የሚከተለውን ፖሊሲ እየተገበረ መሆኑን ለመገምገም ከጀርመንና ከፖላንድ የተመረጡ ሁለት ይዘቶችን መርምሯል። አድማጮች፣ ለሰዓቱ ያዝናቸውን ዜናዎች ከመሸጋገረ በኋላ እንደገና እንመለሳለን።
ስምኝሽ ቆየን ለሰዓቱ የዓለም ዜናዎች አመሰግናለሁ። ክብራትና ክብራን አድማጭ ተመልካቾቻችን የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምፅ የሚተላለፈውን የሐሙስ ምሽት ዝግጅታችን ነው። እለቱ ጥቅምት 7 2017 ዓመተ ምህረት ነው። የምሽቱ አስተናጋጃችሁ አሉላ ከበደ ነኝ። ኤልያስ አስማረ በቴክኒክ ምህንድስናው፣ ኔልሰን ሎፔዝ ደግሞ ለስርጭቱ ተሰይመዋል። ዋና አዘጋጇ ቆንጅት ታየናት። እስከ ምሽቱ 4 ሰዓት ከሌሎች ባልደረቦቻችን ጋር በመሆን አብረናችሁን ዘልቃለን። አሁን ወደ ቀዳሚው የዕለቱ አብይ ርዕስ ነው የምናልፈው። ቀደም ብዬ በመግቢያው ያስተዋወቅኩት ርዕስ ነው። አባላቴ እየታሰሩ እየተንገላቱና እየታገቱ ናቸው ሲል ተቃዋሚው የትግራይ ነጻነት ፓርቲ ከሷል። አባላቴ በፖለቲካ እምነታቸው የተነሳ ይታሰራሉ፣ ይታገታሉ፣ እንግልትም ይደርስባቸዋል ሲል ነው የተቃዋሚው የትግራይ ነጻነት ፓርቲ ውድብ ነጻነት ትግራይ የከሰሰው። በተለይ ከአወዛጋቢው የህወሓት ጉባኤ በኋላ በክልሉ ሰሜናዊ ምዕራብ ዞን የማዕድናትና የመሬት ዝርፊያ የሚቃወሙ አባላቶቻችን ከፍተኛ ችግር እየደረሰባቸው ነው ሲሉ የፓርቲው ሊቀመንበር ዶክተር ደጀን መዝገበ ተናግረዋል። ዶክተር ደጀን በሰጡት በዚህ መግለጫ አንድ የፓርቲያቸው አባል ተገድሏል፣ ሌሎች 17 አባላት ደግሞ እስራት፣ እገታ፣ ድብደባና እንግልት ደርሶባቸዋል ሲሉ ወንጅለዋል። የክልሉ ሰሜናዊ ምዕራብ ዞን የሰላምና ጸጥታ ጽህፈት ቤት ኃላፊ አቶ ተስፋዬ አባዲ በበኩላቸው ክሱን ከሀቅ የራቀ ስም የማግደፍ ተግባር ነው ሲሉ አጣጥለውታል። ከመቀሌ ሙልጌታ አጽብሃ እንደሚከተለው ተከታትሎታል።
የውድብ ናጽነት ትግራይ ሊቀመንበር ዶክተር ደጀን መዝገበ ዛሬ ጥቅምት 7 ቀን 2017 ዓ.ም በሰጡት መግለጫ በክልሉ በተለይ በሰሜን ምዕራብ ዞን የፓርቲያቸው አመራርና አባላት ላይ ተደጋጋሚ እስር፣ እገታና ማንገላታት እየደረሰባቸው ነው ሲሉ ከሰዋል። ለዚህም ማሳያ የ16 ሰዎች ስም ዝርዝር እየጠቀሱ የደረሰባቸውን ያሉትን ጉዳት ገልጸዋል።
ስልጣን ዘለ ኃይሊ ንምዝራቡ ዘሰክፍ ነውራን ተግባራት አብ ልዕሊ
ስልጣን ላይ ያለው ኃይል ለመናገር የሚያሳቅቅ የነውር ተግባር በአመራሮቻችንና አባሎቻችን ላይ እየፈጸመ ይገኛል። በተለይ በሰሜናዊ ምዕራብ ዞን ውድብ ናጽነት እዚህ ቦታ ላይ አይገባም እየተባለ እንዲሁም ይህ ፓርቲ የብልጽግና ተላላኪ ነው እየተባለ ስሙ ጥላሸት እየተቀባ ነው። የአባሎቻችን ቤተሰቦችም ከባድ ሕይወት እያሳለፉ ናቸው። ከደረሱት በደሎች ለመጥቀስ ያህል ገብረ ዮሐንስ ኃይሉ ከትግል ተመልሶ በአስገደ ወረዳ ስምረት ቀበሌ ባለፈው ዓመት ጥር ወር በወረዳው አስተዳደር ታስሮ ግርፋት ደርሶበት ተለቋል። ተመልሶም ታስሮ ተለቋል። ከዛ በኋላ ግን ሌሊት ማንነታቸው ያልታወቁ ታጣቂዎች ከልጆቹና ባለቤቱ ነጥቀው ወስደውት ከሳምንት በኋላ ተገድሎ ሬሳው በወንዝ ዳር ተገኝቷል።
ህይወቱ ያለፈ አባላቸው አስቀድሞ በወረዳው አመራሮች የግድያ ማስፈራሪያ ሲደርስበት ነበር ሲሉ ወንጅለዋል። ሌላ የፓርቲው አባል ባስገደ ወረዳ ብዙ ማስፈራሪያ ሲደርስበት ቆይቶ በታጠቁ ኃይሎች ታፍኖ ለ10 ቀናት ከቆየ በኋላ ከትናንት በስቲያ ተለቆ ጉዳት ደርሶበት ያልጋቁራኛ ሆኗል ብለዋል። ይህ የፓርቲው አባላት መንገላታት በተለይ ካወዛጋቢው የህወሓት ጉባኤ በኋላ እየተባባሰ መምጣቱን ያወሱት ሊቀመንበሩ በሰሜን ምዕራብ ዞን ያለውን የማዕድንና የመሬት ዝርፊያ የሚቃወሙ የፓርቲውን አባላት ችግሩን እንዳያጋልጡ ነው ይህ ችግር እየደረሰባቸው ያለው ብለዋል።
አድና ገዲፍና ከና አድመይ ነው ፍጹም ሰላማዊ
አገራችንን ትተን አንሸሽም። ፍጹም ሰላማዊ ፖለቲካዊና ህጋዊ ትግል ነው እያካሄድን ያለነው። ይህ ሀገራችን ነው። ተፈናቃይ ህዝባችንን ለመመለስና በኃይል የተያዘውን መሬት ለመመለስ መስራት ነበር የሚገባን። መንግስታዊ ስርዓቱ እንዲተከል ነው መስራት የሚገባን።
የፓርቲው አባላት ደርሶባቸዋል ያሉትን በደል ለክልሉ ፍትህ ቢሮ ለማቅረብ ሰነድ ማዘጋጀታቸውንም ዶክተር ደጀን ጠቁመዋል። በጉዳዩ ምላሽ የጠየቅናቸው የትግራይ ክልል ሰሜናዊ ምዕራብ ዞን የሰላምና ጸጥታ ጽህፈት ቤት ኃላፊ አቶ ተስፋ አባዲ በዞኑ የሚንቀሳቀሱ ፓርቲዎች በሰላም ሐሳባቸው ለህዝብ እንዲያቀርቡ የሚያስ ምቹ ሁኔታ እንዳለ ጠቅሰው ክሱን ከሐቅ የራቀና ስም የማጥፋት ነው በማለት ተቃውመዋል።
በህጋዊ መንገድ ዝመጣ ዘፈነ ፖለቲካው ፓርቲ
ህጋዊ መንገድን ተከትሎ የመጣ ፓርቲ አባላቶቹን እንዲያገኝና አላማውንም ለህዝብ ለማስረጽ ሲመጣ በደስታ ነው የምንቀበለው። እንደ ዞን የጸጥታ ችግርም እንዳይገጥመው እንተባበራለን። አሁን የተነሱት ክሶች ትክክል አይደሉም። የዞኑን ህዝብና አመራር የማይወክል የተዛባ መረጃ ነው። ይህ ስም ማጥፋት ነው መታረም አለበት።
ፓርቲው ለዞኑ የሰላምና ጸጥታ ቢሮ ያቀረበው ቅሬታ የለም ሲሉም አቶ ተስፋ አባዲ ወንጀላውን አስተባብለዋል። ለአሜሪካ ድምጽ ሙልጌታ አጽብሃም መቀለም።
ለቀዳሚው የዕለቱ አብይ ርዕስ ሙልጌታ አላመስግንና ወደ ፈንታሌ የሚወስደን ዘገባ ላሰማችሁ። የአዋሽ ፈንታሌው የመሬት መንቀጥቀጥና እስከ አዲስ አበባም ድረስ የሚሰማው ንዝረት መቀጠሉ ተዘግቧል። ከአዋሽ ፈንታሌ አካባቢ የተነሳ የመሬት መንቀጥቀጥ ንዝረት በአዲስ አበባ ከተማ አንዳንድ አካባቢዎች ትላንት ምሽትና ዛሬ ቀን ላይ መሰማቱ ተገልጧል። የመሬት መንቀጥቀጡ መነሻ ከፈንታሌ 10 ኪሎ ሜትሮች አካባቢ ባለ ርቀት ላይ መሆኑንና ከከርሰ ምድር አካባቢ የቅልጥ አለት ወደ መሬት እየሰረገ መምጣት ምክንያቱ መሆናቸውን በአዲስ አበባ ዩኒቨርሲቲ የመሬት ርዕደት ሳይንስ ተመራማሪና መምህሩ ፕሮፌሰር አታላይ አየለ አስረድተዋል። ሌላው የዘርፉ ተመራማሪና መምህር ዶክተር መስል ኃይሌ በበኩላቸው አሁን እየተከሰተ ያለው አነስተኛ ሊባል የሚችል የመሬት ርዕደት መሆኑንና ቀስ በቀስም ኃይሉ እየወጣ መሆኑን የተሻለ እንደሆነ አብራርተዋል። ሁኔታው ለአዲስ አበባ የጎላ ስጋት ይፈጥራል ብለው እንደማይጠብቁ የገለጹት ሁለቱ ምሁራን ሆኖም ቀጣይነቱና መጠኑ በግልጽ ሊተነበይ እንደማይችል እንዲሁም የጥንቃቄ እርምጃዎች መወሰድ እንዳለባቸው አሳስበዋል። ከአዋሽ ፈንታሌ የነዋሪዎችን አስተያየት በማካተት ኬኔዲ አባተ ተከታዩን አሰናድቷል።
በአፋር ክልል አዋሽ ፈንታሌ ወረዳ እየተከሰተ ያለውን የመሬት መንቀጥቀጥ ተከትሎ በአዲስ አበባ ከተማና በሌሎችም አካባቢዎች የሚስተዋለው ንዝረት ቀጥሏል። ከመስከረም 26 ጀምሮ በአዲስ አበባ ከተማ የመሬት መንቀጥቀጥ ንዝረቱ ለአራት ጊዜያት የተከሰተ ሲሆን ከነዚህም ሁለቱ ትናንት ምሽት ከ5 ሰዓት በኋላና ዛሬ እኩለ ቀን 6 ሰዓት አካባቢ የተከሰቱ ናቸው። በከተማዋ አንዳንድ አካባቢዎች ንዝረቱ መከሰቱን መታሰብ ተችሏል። የመሬት መንቀጥቀጡ መነሻ ከሆነው አዋሽ ፈንታሌ አስተያየታቸውን የሰጡን ነዋሪዎችም ትናንት ምሽት ከ5 ሰዓት በኋላ እንዲሁም ዛሬ ከቀኑ 6 ሰዓት ላይ በአካባቢው የመሬት መንቀጥቀጥ መከሰቱን ተናግረዋል። ክስተቱ በአካባቢው ከጀመረ ከአንድ ወር በላይ ማስቆጠሩንም የተናገሩት አስተያየት ሰጪዎቹ ይህም አንዳንድ ቤቶች እንዲፈርሱ ምክንያት መሆኑን የምድር መሰንጠቅና የውሃ መፍለቅንም እንዳስከተለ አመልክተዋል። ኑሪ ሹክና አስተያየታቸውን ከሰጡን አንዱ ናቸው።
መሬት መንቀጥቀጥ አለና በጣም ያሰጋው ነው ታለለው ነው። ዛሬ 6 ሰዓት ላይ በጣም ተንቀጥቅጧል።
ዛሬ 6 ሰዓት ላይ?
6 ሰዓት ላይ
ቀን ማለት ነው?
አዎ። ለሊት ደግሞ 3 ሰዓትም ተንቀጥቅጧል። በጣም ከባድ 5 ሰዓት ከ20 ላይ በጣም ተንቀጥቅጧል። ውሃም የወጣበት አለ፣ ቤትም የፈራረሰ አለ። ከጀመረ ወር ከምናምን ይሆናል እና እስከዛ ድረስ ያው መሬቱ ደግሞ በጣም እየተነጠቀ ነው። አሬ ደግሞ እንደ ከባድ መሳሪያ ይዘዋል መሬት ከባድ መሳሪያ ይላል አው ሲንከረከስ ይሶላ ይገርም ሁላት ለም ሲንከረከስ አሁን ቤቶች ማንም ይፈርታሉ።
ሌላው የፈንታሌ ነዋሪ ፍቅሩ ማሞ ደግሞ ተከታዩን ብሏል።
አዛ አካባቢ ነኝ ከጀመረ አንድ ወሩ ነው አንድ ወር ከመናምን ነው ከዚህ አካባቢው ላይ የተሰሩት ቤቶች እንደዚህ ጥንካሬ ሌላቸው ቤቶች ናቸው በቀላሉ የሚፈርሱ ናቸው። ይሄ በድንጋይ ካባ ተከቦ የድሮ ቤቶች እንደዛ ነገሮች ናቸው ጉዳት እየደረሰ ነው አንዳንድ ቦታ ላይ የመሬት መሰጠቅ አለ መሬት ተሰንጥቆ ደግሞ ከሌላ ውሃ የውሃ ፍሰትን በዛ በስንጥቁ ወደ ሌላ አቅጣጫ ወደ ሰዎች መንደር እንዲገቡ ያደረገበት ቦታ አለ። ጋራዎች እየፈረሱ ነው እየተናዱ ያሉ ጋራዎች አሉ እና ያው ሰዎች አካባቢውን ለቀው አሁን አብዛኛው ከተማው ሰው አልባ የሚመጣል በጣም ሁሉም ፈርሶ እየሸሸ ነው ከተማው ይወጣ ነው ያለው።
ምን ከተማ ነው?
ታሩም ከተማው ወደ አዋሽ ፈንታሌ ሳሙኤል ይባላል አፋር ክልል ውስጥ። በመጀመሪያ በትንሹ የነበረው ነገር እየጨመረ እየመጣ ነው አሁን ክፍተቱ ማለት ነው። እና አራት ሰዓት ሙሉ ደግሞ ዝም ብሎ የሚቀጠቀጥባቸው አካባቢዎች አሉ። እዛው አካባቢያችን ላይ ሆኖ ይለያያል የመንቀጥቀጡ ሁኔታ። እኛ ጋር በሶስት ቀን አንዴ በአራት ቀን አንዴ ነው። 24 ሰዓት ደግሞ የሚቀጠቀጥበት ቀን አለ አሁን እዛቸው አካባቢ ላይ ሆኖ ማለት ነው።
ነዋሪዎች በስጋት ምክንያት አካባቢያቸውን ጥለው በመውጣት ላይ እንደሚገኙና በዚያው ያሉትም ምሽት ላይ ከቤት ውጭ በማደር ላይ እንደሚገኙም አስተያየት ሰጪዎቹ ገልጸዋል። በአካባቢው እንደ አውሮፓውያን በ1981 ከተከሰተው የመሬት መንቀጥቀጥ በኋላ መሰል ክስተት ሲስተዋል የአሁኑ ለመጀመሪያ ጊዜ እንደሆነ የገለጹት በአዲስ አበባ ዩኒቨርሲቲ የጂኦፊዚክስ ህዋ ሳይንስና አስትሮኖሚ ተቋም የመሬት መንቀጥቀጥ ሳይንስ ተመራማሪና መምህር ፕሮፌሰር አታላይ አየለ ከአንድ ወር በላይ ስለቆየው የአዋሽ ፈንታሌ የመሬት መንቀጥቀጥ መንስኤና ስለቀጣይነቱ አብራርተዋል።
የኛ ተቋም ይሄንን እየተከታተለ ነው የቆየው። እስካሁን የተመዘገበው በሬክተር ስኬል 5.3 ነው እና ከዚያም በታች 4.9 4.8 ምን እንደዚያም እና ብቻ በአዲስ አበባ አካባቢና በሌሎችም ከተሞች ያው እየተሰማ ነው ያለውና እንግዲህ ቦታው መነሻውን አውቀናል ከፈንታሌ ቮልካኖ ሰሜን ምዕራብ አቅጣጫ 10 ኪሎ ሜትር እንደዚህ በፈረር የሚሆን አካባቢ ነው። አሁንም እየተካሄደ ነው ያለው መንስኤውም ያው ከዚህ ከስምጥ ሸለቆ ተፈጥሮ ጋር ሆኖ መሬት መንቀጥቀጥና የግልጣልበት ወደ ላይ የሰረገ ስለሚመጣ ነው ከጥልቀት ከስር ከመሬት ከርሰ አካባቢ እና ይህ እንቅስቃሴ እየቀጠለ ነው እና አሁን እንግዲህ እንደኛ እንደ ባለሙያ ያው ቦታው ታውቋል። ንዝረቱም ቅርብ ርቀት እየተሰማ እንደሆነ ይታወቃል እና ያን ያህል የጎላ ስጋት ለአዲስ አበባ ከተማ ይፈጥራል ብለን አንጠብቅም። ግን ምንድነው ሚሊዮን እንደሚችል ስለማይታወቅ ለህዝብም የማንቃት ስራ ማለት ምንም መጨናነቅ ሳያስፈልግ ማለት ነው። ቦታው ከየት እንደሚመጣ ታውቋል። ያው ንዝረቱ እየተሰማ ነው። በዚሁም ሊቀጥል ይችላል የተወሰነ ጊዜ ሊቆምም ይችላል እና ይህንን አውቆ እንደ መንግስትም እንደ ህዝብም እንደ ባለሙያም ሁሉም የየድርሻውን እየተወጣ ግጭት እያደረጉ መቀጠል ያስፈልጋል ማለት ነው።
በተመሳሳይ በአዲስ አበባ ዩኒቨርሲቲ የመሬት መንቀጥቀጥ ሳይንስ ተመራማሪና መምህር የሆኑት ዶክተር መሰለ ኃይሌ የሰሞኑ የመሬት መንቀጥቀጥ አነስተኛ የሚባል እንደሆነና በከርሰ ምድር አካባቢ ያለው ኃይል ቀስ በቀስ እየወጣ ስለመሆኑ ያብራራሉ።
እኛው አነስተኛ የሚባሉት ውስጥ ነው የሚወድቀው። 5 በታች እስካሁን ኦከር ያደረጉት 5 በታች እንግዲህ 4.9 በኦክቶበር 6 ላይ የሆነው ክሎስ ቱ ሞዴሬት ነው። ይህንን ይገዝ አሁን እነኚህ ያሉት ከፍተኛ በጣም ደካማ ህንፃ እዛው በደረሱበት አካባቢ ካልሆነ ከፍተኛ ጉዳት አያደርሱም። ያው እንዳየናቸው የሆነ አንዳንድ በጣም ጠንካራ ያልሆኑ ቤቶች ክራክ አድርገዋል። ይህን የዚህ ሰሞኑን ማለት ነው። የሚገርመው ግን ብዛቱ አላቋረጥም። ዛሬም ነበረ ሰዎች ትንሽ ይሄኛው ለምሳሌ አንድ ትልቅ ፎልት እየተንቀሳቀሰ ነው። ጀነራል ፎልት ኤሪያ ተማከር ሬፕቸር እያደረገ ኤነርጂ ሪሊዝ እያደረገ ነው ያለው። በሳይንሱ ሲታይ እነኚህ ትንሽ ማለትም 4.5-4.6 ክፉ አይደሉም። ለምን ኢነርጂ ነው መጨረሻ ላይ ጉልበት ነው የሚለቀው የመሬት ሲሰነጠቅ። ቀስ ቀስ እያለ በትንሽ መውጣቱ ጥሩ ነው። ካልሆነ እንግዲህ በትልቅ በአንድ ላይ መጣ ነበር ማለት ነው። እንደሚወቅ ካለን የታፈነ ነገር አሁን አንድ የትልቅ አንድ የታፈነ ነገር ከሚወጣ ቀስ ያለ ሪሊዝ እያደረገ ነው። በሳይንሱ ጥሩ ምልክ መጥፎ አይደለም። ጥሩ ነው ለማለት ሳይሆን ዝም ብሎ አንድ የሚፈነዳ ነው ትልቅ ሊመጣ የሚችለው። አሁንም ግን የለም ለማለት አይቻልም። የጥንቃቄውና ዝግጅቱ መሆን ያለበት ትልቆቹ የመጡት ይሄ ሰሞን ካርሎን ጋር ተያይዘው ቢሆን ከዛም በኋላ ይመጣሉ። በቃ ቀኑን ነው ማናቀው ሬዲስ ፐርስፔካቸር።
በከርሰ ምድር አካባቢ ያለው የቅልጣለት እንቅስቃሴ እስከቀጠለ ድረስ ይህ ክስተት ቀጣይነት ሊኖረው እንደሚችል የገለጹት ምሁራኑ የመሬት መንቀጥቀጡ ከተነሳበት አዋሽ ፈንታሌ አካባቢ ጀምሮ አዲስ አበባን ጨምሮ በሰፊ ስፍራ ላይ የሚስተዋለው ንዝረት የከፋ ጉዳት ሊያስከትል አይችልም ባይ ናቸው። ሆኖም በመንግስትና በህዝብ በኩል ጥንቃቄና ዝግጅት መደረግ እንዳለበት መክረዋል። በአዲስ አበባ ዩኒቨርሲቲ የጂኦፊዚክስ ውሃ ሳይንስና አስትሮኖሚ ተቋም ኢትዮጵያን ጨምሮ በመላው ዓለም ያሉ የመሬት መንቀጥቀጥ ክስተቶችን በየዕለቱ እየተከታተለና እየመዘገበ ሪፖርት እንደሚያደርግ የጠቆሙት ምሁራኑ ይህን መነሻ በማድረግ መንግስት አስፈላጊ እርምጃዎችን ያለመዘናጋት መውሰድ እንዳለበት አመልክተዋል። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
ኬኔዲ አባተን ለዘገባው አመሰግናለሁ። ክብራትና ክብራን አድማጭ ተመልካቾቻችን አሁን ወደ ዓለም አቀፍ ርዕሶች ነው የምንሻገረው። ወዲህ ወደ ዩናይትድ ስቴትስ የሚመልሰናል። የዩናይትድ ስቴትስ ፕሬዝዳንት ጆ ባይደን ሚልተን የሚል ስያሜ የተሰጠው ከባድ አውሎ ንፋስ የቀላቀለ ዝናብ ባለፈው ሳምንት አስቀድሞ የታቀደ ጉዟቸውን ለአንድ ሳምንት ካስተጓጎለ በኋላ ዛሬ ሐሙስ ወደ ጀርመን አቅንተዋል። ባይደንና የጀርመኑ መሪ ሁለቱም በቅርቡ ለዩክሬን ይፋ ያደረጉትን አዲስ የደህንነት እርዳታና የሚሰጡትን ድጋፍ አስመልክቶ ብርቱ ጫና እያጋጠማቸው መሆኑን ተመልክቷል። የአሜሪካ ድምጿ የዋይት ሀውስ ዘጋቢ አኒታ ፓውል ተከታዩን አድርሳናለች። ድርጅት ደስታ እንደሚከተለው ያቀርበዋል።
ፕሬዚደንት ጆ ባይደን በዚህ ሳምንት በዩክሬንና በሌሎችም ጉዳዮች ላይ ለመወያየት ጀርመንን የመጎብኘት እቅዳቸው ምንም እክል አልገጠመውም። ቻንስለር ኦላፍ ሹልዝ የባይደንን የአንድ ቀን ጉብኝት አስፈላጊነት አጽንኦት ሰጥተው የአሜሪካና ጀርመንን ግንኙነት አድንቀዋል። ዩክሬን በአጀንዳው ላይ በዋናነት ከተቀመጡት መካከል ነው። ዋይት ሀውስ ትላንት ረቡዕ እንዳስታወቀው ባይደን ሌላ የ425 ሚሊዮን ዶላር ጥቅል የደህንነት ድጋፍ መልቀቃቸውን አስታውቋል። የዋይት ሀውስ ቃል አቀባይ ጂን ፔየር
The president believes that this is felt very strongly about this trip.
ፕሬዝዳንቱ እምነት አላቸው ስለዚህ ጉዞ በጣም ጠንካራ የሆነ ዩክሬንን ከመከላከል ጋር በተገናኘ አጋሮቻችን ከሆኑት ስለ አንዱ በርግጠኝነት በአጋርነት ጽኑ የሆነ ስሜት አላቸው። ፕሬዝዳንቱ ወደ ጀርመን ሄደው ቻንስለር ሹልዝን በቀጥታ ለማመስገን ይፈልጋሉ።
ባይደን ወደ በርሊን ለመሄድ ያሰቡት ባለፈው ሳምንት ነበር። እቅዳቸውን ያበላሸው ሚልተን የሚል ስያሜ የተሰጠው አውሎ ንፋስ ያስከተለው አደጋ ነው። አደጋው ስለ ዩክሬን ደህንነት ያካሄዱ ያሰቡትንና አሁን በኢንተርኔት የሚያካሄዱትን ስብሰባም እንዲያዘገዩ አስገድዷቸዋል። ዋይት ሀውስ ባይደን ቀደም ሲል ታቅዶ እንደነበረው ከዩክሬን መሪ ጋር ፊት ለፊት እንደማይገናኙ አስታውቋል። ሹልዝ ባለፈው ሳምንት ከፕሬዝደንት ቮሎዲሚር ዜሌንስኪ ጋር ተገናኝተው ጦርነቱ ከማብቃቱ በፊት ዩክሬን ኔቶን እንድትቀ ቀላቀል የቀረበውን ግብዣ ጨምሮ ስለ ባለ አምስት ነጥቡ የድል እቅድ ሰምተዋል። ዘለንስኪ እቅዱን ትላንት ሐሙስ ለምክር ቤታቸው አቅርበዋል።
ሴ ፕላን የሞስቶም ዶፕሮቬደኛ ሬዙልታቲቭኖ ሳሚቱ
ይህ እቅድ ውጤታማ የሰላም ጉባኤ ለማካሄድና ጦርነቱን በእርግጥ የሚያስቆም ድልድይ ነው። ይህ እቅድ የእኛን የሰላም ተነሳሽነት ለመተካት ሳይሆን ሰላምን ቶሎ ለማምጣት የዩክሬንን አቋም ለማጠናከር የታሰበ ነው። ይህንንም ለማሳካት የምንችለው ከሁሉም አጋሮቻችን ጋር በመተባበር ነው። እንዲሁም ደግሞ በጀርመንም ድጋፍ እንመካለን።
አዲሱ የኔቶ ዋና ጻፊ ዩክሬን አንድ ቀን አባል ትሆናለች ሲሉ ትላንት ረቡዕ ተናግረዋል። ይህ አስፈሪ ጦርነት ዩናይትድ ስቴትስ እና አጋሮቿ በዩክሬን ዕጣ ፈንታ ላይ የተመሰረተ ፍላጎት ያላቸውን ባላንጣዎች ለመቋቋም አብረው እንዲሰሩ ያስገድዳቸዋል። የቀድሞው ፕሬዝደንት ባራክ ኦባማ የብሔራዊ ደህንነት አማካሪ የነበሩት ጀነራል ጄምስ ጆንስ ለቪኦኤ እንዲህ ይላሉ።
የኢራን፣ የሩሲያ፣ የቻይናና የሰሜን ኮሪያ ጥምረት ብለን ብንወስደው በጣም አደገኛ ነው። ያንደሱ አለመሆኑን ማስመሰል አንችልም። ስለዚህ ኔቶን ማጠናከር፣ የአውሮፓ ህብረትን ማጠናከር፣ የሁለትዮሽ ግንኙነትን ማጠናከርና ቭላድሚር ፑቲን በዩክሬን የበላይ እንዳይሆኑ ማድረግ የመሳሰሉ ተግባራትን ማከናወን አለብን።
ተንታኞች ይህ የባይደን ጉዞ ለወደፊቱ የዩክሬን ዕጣ እጅግ አስፈላጊ ሊሆን ይችላል ይላሉ። ዊሊያም ፓሜራንዝ ከዊልሰን ማዕከል
ባይደን የጀርመን ቆይታቸውን ዩክሬንን ስለመርዳት አስፈላጊነት ያላቸውን አቋም በድጋሚ በማሰማት ሊጠቀሙበት የሚችሉ ይመስለኛል።
ጀርመን እና አሜሪካ ከአመት በፊት በጋዛ በተከሰቀሰው ጦርነት እስራኤልን በመደገፋቸው የተከሰቀሱ ተቃውሞችን አይተዋል። በተመሳሳይም ሁለቱ አገራት ባለፈው አመት የጸረ ሴማዊነት ክስተቶች መጨመሩን እየገለጹ ነው። ራሳቸውን በመካከለኛው ግራ ዘመም የሚመለከቱት ሁለቱ መሪዎች መንግስታቸው ለዩክሬንና ለእስራኤል የሚያደርገውን ድጋፍ ከሚነቅፉ ከቀኝ ዘመም ቡድኖች የፖለቲካ ተግዳሮቶች እየገጠሟቸው ነው። ሹልድ በቅርቡ ስደተኞችን የሚቃወመው ቀኝ አክራሪ ፓርቲና የጀርመን ፍትህ አካላት የተጠረጠሩ ጽንፈኞች በማለት በጠሯቸው ወገኖች በመሸነፍ የፖለቲካ ድጋፋቸውን አጥተዋል። ይህ ጉብኝት በወሳኝ ጊዜ የተደረገ ነው። ሁለቱም መሪዎች በምዕተ ዓመቱ መጨረሻ የተካሄዱ ጦርነቶች የአገሮቻቸውን እድልና የወደፊት ዕጣ ፈንታ እንዴት እንደነካው ጠንቅቀው ያውቃሉ። ስለሆነም አሁንም እነዚህ ሁለት ሰዎች ዓለምን የሚውጥ ሌላ ግጭት ላለማየት በአንድነት መጣር አለባቸው።
ክብራትና ክብራን አድማጭ ተመልካቾቻችን ስርጭታችን እስከ ምሽቱ 4 ሰዓት ይቀጥላል። አሁን በቀደሙት ጥቂት ቀናቶች ውስጥ በድምጽ ብቻ የተላለፈና ዛሬ በምስል ጭምር ተሟልቶ የተሰናዳ ቅንብር ነው የምናሰማችሁ። ኢትዮጵያውያን ታዋቂ እንስቶች የተከበሩበት ምሽት ይላል። በስነ ጥበብና ስፖርቱ ስራ ፈጠራ ዘርፎች በሙያቸው ማህበረሰብን የጠቀሙ አፍሪካውያንን የሚሸልመው የዘንድሮ የአፍሪካ ተጽዕኖ ፈጣሪዎች ሽልማት ስነ ስርዓት በሜሪላንድ ክፍለ ግዛት ተካሂዷል። ታዋቂዋ የዘመናዊ ሙዚቃ አቀንቃኝ አስቴር አወቀና ጋዜጠኛዋ ማዕዛ ብሩን ጨምሮ 5 ኢትዮጵያውያትም የዘንድሮ ተሸላሚዎች ሆነዋል። አስማማው ነው ተሸላሚዎቹን አነጋግሮ ተከታዩን አሰናድቷል።
በስፖርት በስነ ጥበብና በስራ ፈጠራ ዘርፎች በሙያቸው ታላቅ ስራ የሰሩ ግለሰቦችን ለማክበር ታልሞ የሚካሄደው የአፍሪካ ተጽዕኖ ፈጣሪዎች ወይም በእንግሊዘኛው አፍሪካ ኢምፓክት አዋርድ ሽልማት ስነ ስርዓት እሁድ ጥቅምት 3 2017 ዓ.ም በሜሪላንድ ክፍለ ግዛት የኒውካርልተን ከተማ ተካሂዷል። ዲሲ ሜሪላንድና ቨርጂኒያን ጨምሮ ከተለያዩ ዩናይትድ ስቴትስ ግዛቶችና ከኢትዮጵያ የመጡ በርካቶችም በስነ ስርዓቱ ታድመዋል። ዋሽንግተን ዲሲ ውስጥ በተመሰረተው ኖቫ ኮኔክሽን በተሰኘ ተቋም የሚዘጋጀው ይህ ሽልማት ስነ ስርዓት ዘንድሮ 5 ኢትዮጵያውያትን ለክብር ሽልማት አብቅቷል። የታዳጊ ኢትዮጵያውያንን ዕጣ ለማሳመር በትምህርቱ ዘርፍ በበጎ አድራጎት ስራ የተሰማራችው ወይዘሮ ርብቃ ሄሌም ከተሸላሚዎቹ አንዷ ናት። የ11 ዓመት ታዳጊ ሳለች ወዲህ ወደ ዩናይትድ ስቴትስ የመጣችው ርብቃ ሄሌ በደብረ ብርሃን አዳሪ ትምህርት ቤት በማቋቋም በትውልድ አገሯ በትምህርት የወጣቶችን ህልም እውን ለማድረግ መትጋቷ ለሽልማቱ እንዳበቃት በሥነ ሥርዓቱ ተገልጿል። ከአዘጋጆችና የሜሪላንድና በአካባቢ ያሉ ከተሞች አስተዳዳሪዎችም የእውቅና መግለጫ የተበረከተላት ርብቃ በትምህርቱ መስክ እየሰራች ያለውን ሥራ በተመለከተ ከሽልማቱ በኋላ ለአሜሪካ ድምፅ ተከታዩን ብላለች።
አሜሪካን አገር ራሴን ለመቻል ፕሮጀክት ቲንኪንግ ክሪቲካል ቲንኪንግ የነበረ ትምህርት ስለሆነ ይህንን ነገሮች ህጻናት አስፈልጋለሁ ብዬ ነው እያሰብኩት። አሁን ያለን የ400 ልጆች አዳሪ ትምህርት ቤት ደብረ ብርሃን ኮኤድ ሆኖ ስም የጀመረው 5ኛ ዓመት ነው። በዚህ ባለፈው ሜይ መጀመሪያዎቹን ሲኒየርስ ግራጁዌት አድርገዋል። እነሱ ደግሞ ወደ ኮሌጅ እየሄዱ ነው እና 5ኛ ክፍል ጀመረናል። ትልቅ ክብር ነው አይደለ? እኔ በጣም ደስ ብሎኛል፣ በተለይ ከኢትዮጵያኖች ጋር መገናኘት ደግሞ ዛሬ ደግሞ ሌሎቹ ተሸላሚዎች በጣም የታወቁ ሴቶች ስለሆነ በጣም ማከብራቸው መወዳቸው ሰዎች ለእኔ ራስ ትልቅ ኦነር ሆኖልኛል ተሰማኝ።
የዘንድሮ የአፍሪካ ተጽዕኖ ፈጣሪዎች ሽልማት በስፖርቱ ዘርፍ 2 ውቅ ኢትዮጵያዊት አትሌቶችን ሸልሟል። አትሌት ጉዳፍ ጸጋይንና አትሌት ትግስት አሰፋን። የዓለም አትሌቲክስ የወቅቱ የሴቶች 5000 ሜትር ክብረ ወሰን ባለቤት የሆነችው ጉዳፍ ጸጋይ በመካከለኛና ረጅም ርቀት ውድድሮች ለአገሯ ላበረከተችው አስተዋጽኦም ሽልማቱ ተበርክቶላታል።
በጣም ደስ ብሎኛል። ከዚህ በፊት ታላላቅ አትሌቶቻችን ሲሸለሙ በየአመቱ አይ ነበር በቴሌቪዥንና እግዚአብሔር ፈቅዶት ደግሞ ዛሬ አዋርድ እዚህ ላይ ደግሞ እኔ ተመራጭ ሆኛለሁ። ስፖርቱ ብቻ ሳይሆን ማንኛውም ስራ ላይ ጠንክረ ስትሰራ ነው ያው መውደቅ መነሳት እንዳለ ሆኖ ትልቁ ለሰው አስተማሪ የምትሆነው ግን ስትወድቅም ጠንክረ መነሳት ነውና ያው ጠንክሬ ለቀጣይ ቆንጆ ውጤት አመጣለሁ። ጠንክረ ስትሰራ የስኬት ደግሞ እንደዚህ አበረታታች ነገር ስታገኝ ደግሞ የበለጠ እንድትሰራ ያረጋል። እውቅና ለአትሌት በጣም ትልቁ ሞራል ነውና በጣም ነው ደስ ያለኝ። ግራንድ አፍሪካ ራን አዘጋጅ እንደዚሁ አዋርድ አዘጋጆቹ በጣም አመሰግናለሁ።
በፓሪስ ኦሎምፒክ ያሰብኩትን ያህል ውጤት ማምጣት አልቻልኩም ያለችው ጉዳፍ ስለቀጣይ ህልሟም ለአሜሪካ ድምጽ ተከታዩን ብላለች።
ዘንድሮ መጀመሪያ ዳይመንድ ሊግ ቆንጆ ሰዓቶችን ብቻ ነበር ያመት ሁለተኛ ሶስተኛ ፈጣን ሰዓቶች፣ በኋላ ግን በጣም በጉጉት ተጠብቀው ነበረው አልተሳካልኝም። በህመም ምክንያት ያው በጊዜያዊ የሆነ ህመም አመኝ ነበር። አትሌት እግር ህመም ብቻ ሳይሆን ብዙ ነገር አለና እሱ አስተካክዬ እንደ ትናንቱ ቆንጆ ሆኜ እመጣለሁ። ጥሩ ውጤት ለማምጣት ከእግዚአብሔር ጋር ጤናዬ ከሰጠኝ እመጣለሁ።
ሌላዋ የምሽቱ ተሸላሚ እስከ ሽልማቱ ቀን ድረስ የዓለም የማራቶን ውድድር የሴቶች ክብረ ወሰን ባለቤት የነበረችው ትግስት አሰፋ ናት። ትግስት ይዛ የቆየችው ክብረ ወሰን ባለፈው እሁድ በቺካጎ ማራቶን 2024 የሩጫ ውድድር በሴቶች ኬንያዊቷ አትሌት ሩቼ ፒንጌቲች መሰበሩ ይታወቃል። በረዥም ርቀት ለአገሯ ላበረከተችው አስተዋጽኦ የምሽቱ የአፍሪካ ተጽዕኖ ፈጣሪዎች ተሸላሚዋ ትግስት አሰፋ በማኅበረሰቧ ለሽልማት በመብቃቷ የተሰማትን ለአሜሪካ ድምፅ እንዲያጋርታለች።
አፍሪካ አዋርድ ላይ በመሸለሜ ትልቅ ደስታ ነው። ከዚህ በኋላም እጅግ ስራዬና ክብሬና በጠንክሬ እንድሰራ ነው የሚያደርገኝ። ይሄ ቦታ ውጭ ሀገር በሚኖሩት ወገኖቼ ፍለፊት ይህንን ሽልማት በማግኘቴ እጅግ በጣም ደስተኛ ነኝ። ከዚህ በኋላም ስራዬን አክብሬ ከዛ በላይ ጠንክሬ ሰርቼ ህዝቤን ማስደሰት እፈልጋለሁ።
በቀጣይ ጊዜ ምን እንጠብቅ? ቀጣይ ህልሞችሽ ምስት ለነሳካሪ ምን እንጨርስ?
እግዚአብሔር ከፈቀደና ጤናዬን ከሰጠኝ ሪከርድ ማሻሻል እፈልጋለሁ። ከዚህ የራሴንም ሪከርድ ያለምንም ሪከርድ ማሻሻል እፈልጋለሁ። እግዚአብሔር እንደሚፈቅድልኝም ሙሉ እምነት አለኝ።
ሽልማቱ መሰጠቱ ቀጥሏል። አሁን ደግሞ ተራው በኢትዮጵያ ሚዲያ ታሪክ የመጀመሪያውን የግል ኤፍኤም ሬዲዮ መስራቿ የማዛ ብሩ ነው። ማዛ በሸገር ራዲዮና ቀደም ሲል በሰራችባቸው የኤፍኤም ራዲዮ ጣቢያዎች በመታቀረባቸው ዝግጅቶች ላበረከተችው አስተዋጽኦ የአፍሪካ ተጽዕኖ ፈጣሪው ሽልማት ተበርክቶላታል። ማዛ በመድረኩም የሚዲያ ነጻነትንና የሸገር ራዲዮ ጣቢያን ጨምሮ በኢትዮጵያ ያሉ መገናኛ ብዙሃን እያበረከቱት ያለው ሚና በተመለከተ ንግግር አድርጋለች።
ሸገር is a radio station built by journalists with very limited resources. We were the pioneers of private radio in
ሸገር ጋዜጠኞች ውስን በሆነ አቅም የገነቡት የራዲዮ ጣቢያ ነው። በኢትዮጵያ የግል ራዲዮ ፈርቀዳጆች ስንሆን ብዙ ፈተናዎችን ታግለን ነው እዚህ የደረስነው። አሁን ግን ከኛ ትግል የተማሩ 30 የግልና የማህበረሰብ ራዲዮ ጣቢያዎች ኢትዮጵያ ውስጥ ይገኛሉ። ከኢትዮጵያ ውጪ በመቋዘባቸው አካባቢዎች ለሰዎች የራዲዮ ጋዜጠኛ ሆኜ እንደምሰራ ስነግራቸው በኢትዮጵያ ያለው ራዲዮ ከምዕራቡ ዓለም ካሉት ራዲዮ ጋር ተመሳሳይ አድርገው ይቆጥሯቸዋል። ሸገር ሙዚቃ ብቻ የሚሰማበት ወይም ወሬ ብቻ የሚወራበት የራዲዮ ጣቢያ ነው ብለው ያስባሉ። ነገር ግን ራዲዮ ኢትዮጵያ ውስጥ የእውነትም የብዙሃኑ መገናኛ ነው። ራዲዮ የመረጃና የማህበረሰብ ግንባታ ግብአት ነው። ሰዎች የመኖሪያ ቤትን፣ የህግ ጉዳዮችን ወይም ከውሃና ከመብራት አገልግሎት ጉዳዮች ጋር የተያያዙ ችግሮቻቸውን በሚመለከት ድጋፍ ለመጠየቅ ወደ ሸገር ይደውላሉ። እኛ ደግሞ ድምጽ እንሆናቸዋለን።
በየመሃሉ በድምጻዊ ትራይል ጌቱ ዜማ የታጀበ የቀጠለው ሽልማት በስተመጨረሻ ሲጠበቅ የነበረውን በኢትዮጵያ ሙዚቃ የገነነ ስም ያላት ተወዳጇ የዘመናዊ ሙዚቃ አቀንቃኟ አስቴር አወቀ ስም ከመድረክ ሲጠራ ታዳሚው ከመቀመጫው ተነስቶ ነው ለአስቴር ያለውን ፍቅርና ክብር የገለጸላት። አስቴር አወቀ አመታትን በተሻገሩ የጥበብ ስራዎቿ በኢትዮጵያውያን የሙዚቃ አፍቃሪዎች ዘንድ ከፍተኛ ተወዳጅነትን አትርፋለች። ለዚህ ስራዎቿ ክብር ሽልማቱ ሲበረከትላትም መድረክ ላይ ሆናም በነበራት መለስተኛ የጉሮሮ ህመም የተነሳ የአባይ ልጅ እንዲሉ ድምጿን ማውጣት ባለመቻሏ መልእክቷን በቤተሰቦቿ በኩል ነበር ያስተላለፈችው።
It's an honor now በስፋ መክሊቷን በልጅነቷ አውቃ መክሊቷን ይዛ እስከዚህ ደረጃ ድረስ ያለች እህት ጓደኛም እናትም ኢትዮጵያዊቱ ሁሉ ነገር ናት ለእኔ። ከሙዚቃዋ ውጭ የአስቴር ልብ ያጎበኘና ያላየ ሰው ያለ አይመስለኝም። የመጨረሻ ደግ ሰው አክባሪ መድረክ ላይ እንደምትጫወት ሳትሆን አንገቷን የደፋች እመቤት እህት ኢትዮጵያዊት እናት ናት። ስለሱም እናመሰግናለን።
በየዓመቱ የሚካሄደው የአፍሪካ ተጽዕኖ ፈጣሪዎች ሽልማት በርካታ በጎ አስተዋጽኦአቸውን ያበረከቱትን መዘከሩን ይቀጥላል ያሉት ያዘጋጁ የኖቫ ኮኔክሽን ኃላፊ ዶክተር ጋሻው አብዛ፣ ይህም ለበርካቶች መነሳሳት እንዲፈጠር ታስቦ የተደረገ ነው ይላሉ።
በየዓመቱ እንግዲህ በሶስት መድረክ ዘርፍ ነው ለዚህ ሽልማት እጩዎችን የምናቀርበው፣ በኪነ ጥበቡ፣ በስፖርቱና በስራ ፈጠራ እና የተለያዩ መመዘኛዎች አሉ። ወደ 24 የሚሆኑ መስፈርቶች አሉት። የሚቀጥለው ዓመትም እጩዎች እንደዚህ እናቃቸዋለን እና በዘንድሮውም ዓመት እንዳጋጣሚ ሆኖ ሁሉም ሴቶች የሆኑ ተሸላሚዎች በእኛ ሽልማት ላይ ለመታጨትና ለመሸለም በቅተዋል። ስሙ ራሱ ኢምፓክት ነው የሚለው ተሻጋሪ ለውጥን፣ ተሻጋሪ ተጽዕኖን፣ ተሻጋሪ አስተዋጽኦን ያበረከቱ የማይቻል የሚመስልን ነገር ችለው ለእኛ ተምሳሌት የሆኑበትን ኢምፓክት ነው የሚለው ሽልማቱም እና የዚህ አይነት አስተዋጽኦና ድርሻ ያበረከቱ ወገኖቻችንም በሕይወት ያሉትን በእነዚህ ዘርፎች የምናወድስበት የምናመሰግንበት የበለጠም ደግሞ አደራ የምናስቀምጥበት አጋጣሚና መድረክ ነው።
በምሽቱ ዝግጅት ላይ የሽልማት ስነ ስርዓቱ የተካሄደባት የሜሪላንድ ኒው ካርልተን ከተማ ከንቲባ ካትሪና ዶድሮን ጨምሮ የዋሽንግተን ዲሲና የአሌክሳንድሪያ ከተሞች አስተዳዳሪዎችና ተወካዮች እንዲሁም በሜሪላንድ ክፍለ ግዛት የሞንቶጎመሪ አውራጃና የግዛቱ አገረ ገዢ ጽፈት ቤት ወኪሎች የተገኙ ሲሆን ለተሸላሚዎችም ላቅ ያለ ስራ ለሰሩ ግለሰቦች የሚሰጥ የእውቅና ማረጋገጫ አበርክተዋል። አሜሪካ ድምጽ፣ አስማማየ ነው፣ ዋሽንግተን ዲሲ።
አስማማው እንደ ግሩም ዝግጅቱ አመሰግናለሁ። ክብራትና ክብራን አድማጭ ተመልካቾቻችን፣ ስርጭታችን እስከ ምሽቱ 4 ሰዓት ይቀጥላል። አሁን ወደ ሌላ ቅንብር ነው መወስዳችሁ። ሮትራክት እድሜያቸው ከ18 እስከ 30 የሆኑ ወጣቶች ተሰባስበው በበጎ ፈቃደኝነት ማህበረሰቡን የሚያገለግሉበት ከተለያዩ የሙያ ባለቤቶች ጋር ሐሳብ የሚለዋወጡበትና የአመራርና የመልካም ሳቤ ክህሎታቸውን የሚያዳብሩበት ክበብ ነው። በዓለም ዙሪያ በጎ ፈቃደኞችን በማሰባሰብ ሰብአዊ አገልግሎት ለመስጠት በሚንቀሳቀሰው ሮታሪ ክለብ ስር የወጣቶች ክንፍ የሆኑት ሮትራክት ክለብ በርካታ ወጣቶችን በበጎ ፈቃደኝነት በማሳተፍ ለማህበረሰባቸው አገልግሎት እንዲሰጡ ያበረታታል። ስምንሽ የቆየ የሮትራክት አባል የሆኑ ወጣቶችን አነጋግራ ክበቡ በኢትዮጵያ በጎ ፈቃደኝነት ባህል እንዲዳብር እያደረገ ያለውን አስተዋጽኦ ታስቃኘናለች።
ሮትራክት ዓለም አቀፋዊ የሰብአዊ አገልግሎት ሰጪ በጎ አድራጎት ተቋም በሆነው የሮታሪ ክለብ ስር የሚደራጁ ወጣቶች ስብስብ ነው። ሮትራክት የሚለው ቃል ሮታሪ ኢን አክሽን ወይም ሮታሪ በተግባር የሚለውን ሐረግ የሚገልጽ ሲሆን እድሜያቸው ከ18 እስከ 30 የሚሆኑ ወጣቶች በበጎ ፈቃደኝነት ማህበረሰባቸውን በማገልገል ንቁ ተሳትፎ እንዲኖራቸው ለማድረግ ታልሞ የተቋቋመ ነው። አቤኔዘር አሰፋ አዲስ አበባ ውስጥ ከሚንቀሳቀሱት የሮትራክት ክለቦች አንዱ የሆነው ደቦ ሮትራክት ክለብ አባል ሲሆን በአካባቢያቸው ለውጥ ማምጣት የሚፈልጉ ወጣቶች በበጎ ፈቃድ የሚሰባሰቡበት ቦታ መሆኑን ይገልጻል።
ሮትራክት ማለት ጠቅላላ አድርጌ ወጣቶችን ጊዜ፣ ገንዘብ፣ ጉልበት በመጠቀም ለበጎ ዓላማ እና ኮሚኒቲያቸውን መልሰው ሰርቭ እንዲያደርጉ የሚያመቻች ኮሚኒቲ ነው ማለት ነው። ስለዚህ አሁን ያለውን ወጣቶች ትኩስ ጉልበታቸውን ኮሚኒቲያቸው ማገልግሉበት በሚችልበት ኤጅ ላይ ያላቸውን ስኪልም ሊሆን ይችላል ሁሉንም ነገር ለኮሚኒቲያቸው እንዴት ሰርቭ ማድረግ እንደሚችሉ ያለ የበጎ አድራጎት ድርጅት ነው ማለት ነው።
የ26 ዓመቱ ወጣት አቤኔዘር በበጎ ፈቃደኝነት አገልግሎት መሳተፍ የጀመረው ገና የሁለተኛ ደረጃ ተማሪ ያለ ለተቸገሩ የማህበረሰብ አባላት የምግብና የቁሳቁስ ድጋፎችን በማሰባሰብ ነው። 12ኛን አጠናቆ ወደ ዩኒቨርሲቲ ሲገባም በአዲስ አበባ ዩኒቨርሲቲ ስር በሚገኘው በጎ አድራጎት ክለብ ስር ለተቸገሩ ተማሪዎች ድጋፍ በማሰባሰብ በርካታ ስራዎችን ሰርቷል።
አቤኔዘር ከሳይንስና ቴክኖሎጂ ዩኒቨርሲቲ ተመርቆ ሲወጣ በበጎ አድራጎት ተግባራት መሳተፉን እንዲቀጥል ያገዘው የሮትራክት ክለብ ነው።
ሌላኛው ደግሞ ራንደም አክት ኦፍ ካይንድነስ እንለዋለን። እሱ ደግሞ ኤኒ ሶሻል ሚዲያ ላይ ፖዚቲቪቲ ማጋባት፣ ስለ ፒስ ማውራት፣ እንደዚህ አይነት ነገሮች ቀላል ነገሮችን ሼር በማድረግ ለአንድ ሰው ታክሲ መክፈል ሊሆን ይችላል፣ ምግብ መጋበዝ ሊሆን ይችላል። ኤኒ እንደዚህ አይነት ፖስቶችን በማጋራት ፖዚቲቪቲ ኮሚኒቲ ላይ እንዲንጸባረቅ እናደርግበት። እሱ ኤኒ ታይም በሶሻል ሚዲያችን ላይ ሼር እናደርገው ነው። ቀጥሎ ደግሞ ሪሃብ ቪዚት እና በክሪስማስ ላይ ደግሞ ይሄ ፔዲያትሪክ ዋርድ ከነሱ ጋር እናሳልፍበት ጊዜ አለ፣ ጥቁር አንበሳ ካንሰሩ ማንጋ ማለት ነው። ስለዚህ ሪሃብ ቪዚቴሽን ላይ የሚኖርን ያለን ነገር ከነሱ ምን ምን እንደሚፈልጉ አሁን ሶፍት ሊሆን ይችላል፣ ሳሙናዎች ምናምን እንደዚህ ቀላል አላቂ እቃዎች የምንላቸው መጀመሪያ ሰብስበን ከኮሚኒቲው ከሰበሰቡን በኋላ መልሰን ሪሃብ ቪዚት አድርገን ከነሱ ጋር እናሳልፍበት ፕሮጀክቶች አሉ።
በአዲስ አበባ ውስጥ ከሚንቀሳቀሱ በደርዘን የሚቆጠሩ የሮትራክት ክለቦች ውስጥ አንዱ የሆነው ደቦ ላለፉት 8 ዓመታት የማህበረሰቡን ኑሮ መቀየር የቻሉ በርካታ ፕሮጀክቶችን እንዳከናወነ የወቅቱ የክለቡ ፕሬዝዳንት ትውልድ ዘውዱ ትናገራለች።
የሮትራክት ክለብ ኦፍ ደቦ ሲግኒቸር ወይም ደግሞ ዋናው የምንታወቅበት አክቲቭሊ የምንሰራበት በየአመቱ ፕሮጀክታችን ሃሽታግ ደቦ ይባላል። ልክ ወደ ክፍለ ከተማ ወይም ቀበሌ በመሄድ የደሃ ደሃ የሚባል ሊስት አለ። በዛ መሰረት ሊስት እናገኝና የኒድስ አሰስመንት ይሰራል። ሶ ማምን ያስፈልጋል እሱን አሰስ በማድረግ አንድ ፋሚሊ ሴሌክት ይደረጋል ማለት ነው። ሶ ቤቱን ማደስ ሬኖቬሽን ስራዎች ተሰርተው ያቃሉ። ቤቶችን ካታደሱ በኋላ በቤተሰብ ውስጥ ያሉትን ወላጆችም ሆነ ልጆች መጀመሪያ የሥራ የመስራት አቅም አላቸው ወይ ነው ቼክ የምናደርገው። ሶ ሥራ መስራት አቅም ካላቸው እነኚህ ስሞል ቢዝነስ የምንላቸውን ነገር እንዲጀምሩ ሰፖርት ማድረግ ነው።
የአዲስ አበባ ዩኒቨርሲቲ ኮምፒውተር ኢንጂነሪንግ የትምህርት ክፍል ምሩቅ የሆነችው የ27 ዓመቷ ትውልድ የሮትራክት ክለብ ከመቀላቀሏ በፊት የነበራት የበጎ ፈቃደኝነት ልምድ እምብዛም ነበር። በሮትራክት ስር ከተቀላቀለች በኋላ ግን ህይወቷን የቀየረ ልምድ እንዳገኘች ትናገራለች።
በጣም ደስ የሚለኝ ነገር ውስጥ አንዱ ሮትራክት ነው። ማይ ላይፍ አሁን ሁላችንም የምንለው ሁሌም ዌር ፕራውድ ሮትራክተርስ ነው እና እንኮራበታለን ራሱ። ሰዎችን በደንብ ትገናኝበታለሽ። ከዛም እንዳልኩሽ ደግሞ ልክ ፕሮጀክቶች ከተሰሩ በኋላ እዛ ጋ ሰዎቹን የሰውን እሺ፣ አሁን እንደውም ሌላ ሜንሽን ላደርግልሽ የምፈልገው ሌላ ፕሮጀክት የሰራሁት ከሮትራክት ክለብ ኦፍ አቡጊዳ የሚባለው እና የትምህርት ቤት የስኩል ሰፕላይ ዶኔሽኖችን መስጠት ነበረ ለልጆቹ። እነኝህ ደብተር፣ እርሳስ፣ ላጲስ ትናንሽ ነገሮች ማለት ለእኛ አሁን ብዙ አይታወቀንም፣ ግን ለልጆቹ ልክ ስንሰጣቸው የነበረው ደስታ ከምልሽ በላይ ማለት አይ ቲንክ እንደውም ሞር ያቆየኝ እሱ ነው ብዬ አምናለሁ። አሁንም ራሱ ይሄ ፕሮጀክት ላይ ነበረ የልጆቹ ደስታ ያስደስታል። እና እውነትም በትንሽ ነገር ትልቅ ኢምፓክት መፍጠር እንችላለን። ለዛም ነው በጣም ወደው ሮትራክተር መሆኔ።
የሮትራክት ክለብ አባል የሆኑ ወጣቶች ትምህርት፣ የእናትና ልጅ ጤና እና የአካባቢ ጥበቃን ጨምሮ 7 ፕሮጀክቶች ላይ በዋናነት ይሰራሉ። በበጎ ፈቃደኝነት የሚሰሯቸው ስራዎች ታዲያ ሰዎችን የመርዳት ልምድ እንዲያጎለብቱ ከማስቻሉም በላይ ወጣቶቹ የተለያዩ ክህሎቶችን እንደሚያዳብሩም አቤኔዘር ይገልጻል።
ያላተረፍኩትን ጠይቄ በጣም ደስ የሚል ሳቲስፋክሽን አለው። በቃ በቃላት ማገልጨው በቃ መስጠት ደስ ይላል። ብቻ ኤኒ ነገር ምን አይነት ደስታ ልበልሽ፣ በቃ በምንም እንትን ልታኪማቸውን ደስታ አንዳንዴ የምንላቸዋለሁ ጓደኞቼ፣ ስንሰጥ ለራሴ እንደሰጠው ነው የሚቆጥረው። ለራሴ ደስታውን ለማግኘት እንደሚሆን ያክል ነው የሚሰማኝ። እና በዚህ ውስጥ በመሳተፌ እድለኛም ነኝ እና ሌሎችም ደግሞ አውቀው እንደዚህ አይነት ነገር ቢሳተፉ ምን አይነት ጥቅም ያገኛሉ የሚለውን ቢያዩ ደስ ይለኛል።
የበጎ ፈቃደኝነት አገልግሎት ሀገራዊ አንድነትን፣ እድገትንና የመረዳዳት ባህልን እንደሚያጠናክር የሚናገሩት ወጣቶች የማህበረሰቡንም ሕይወት መለወጥ ያስችላል ይላሉ።
ማህበረሰቡ ላይ ተጨባጭ ትልቅ ለውጥ የሚያመጣ ይመስለኛል። አሁን እንደኛ ያሉ ክለቦች ብዙ በስራቸው ብዙ ሜምበሮች እያፈሩ ስለሆነ የሚሄዱት በአመትም ደግሞ እየተተካካ ስለሚሄድ ይሄ ትልቅ ኮሚኒቲ አስብ፣ የሁሉ ወጣት ኃይል አንድ ላይ ተባብሮ ደግሞ እንደዚህ አይነት ስራዎችን ሲሰራ ብዙ ትልቅ አይነት ኢምፓክት ነው የሚኖረው በሀገርም ደረጃ በከተማም ደረጃ በአዲስ አበባ ብቻ ሳይሆን በአጠቃላይ
ትውልድና በነዘር አሁን ለተሰማሩበት ሙያ መሰረት የሆናቸው በበጎ ፈቃድ ያከናወኗቸው ተግባራት መሆኑን ነው የሚገልጹት።
ለብዙ ሰው ራሱ አሁን በተለይ ከማገኛቸው ተማሪዎች ጋር በቃ ጆይን አርጎ ምልበት ምክንያት እሱ ነው። አሁን እንዳልኩሽ ዩኒቨርሲቲ ተማሪ ያለውኝ በቃ ምንም ኤክስፖዠሩን ማግኘት ፈልጌ ነው ሞር ቮለንተሪንግ የመጣሁትኝና በዛም ምክንያት አሁንም መሰራበት እንዳልኩሽ ኢቨንትና ማርኬቲንግ ነው። so event ማዘጋጀት የጀመርኩት እዚሁ ሮሻክት ላይ ያለው ነው ወይም ደግሞ ቮለንተር ስራዎችን ስሰራ ነው። so የተለያዩ ነገሮችን ስናደርግ ከቲም ጋር ከሌሎች ሰዎች ጋር እንዴት መስራት ይቻላል የሚለውን ትለምጃለሽ፣ ኮሙኒኬሽን ታዳብራለሽ፣ እንዲሁም ደግሞ አንድን ፕሮጀክትም ሆነ ኢቨንት እንዴት ካሪ አውት ማድረግ ይቻላል የሚለውን ነገር በጣም ተመረበታለሁ።
ይሄ ሶፍት ስኪል የሚሉት ነገሮችን በጣም ያገኘሁት ከሮተራክት ነው። እንዴት ነው ኮሙኒኬት አድርገን የቲም ወርክ ኔጎሺየሽን ስራዎች እንዴት ነው ማሳመንምለው ከሰው ጋር እንዴት ነው መስራት ተግባብተሽ መስራት የምችል ብዙ አይነት የሰው ባህሪ ያጋጥምሻልና በነፃ ደግሞ ካገለገለሽ ተከፍሎት ቢሆን ኖሮ እንዴት ያገለግል። አሁን ያገኘው ትራሱ ስራዬ ሰለሮትራክት ምታቀናች ማናጀራችን እና ከሷ ጋር ራሱ ይሄኛው ባክግራውንዱ መኖሩ ለኔ ጠቅሞኛል አሁን ላለውበት ስራ ማለት ነው።
ወጣቶች ያላቸውን ግዜና ትኩስ ጉልበት በአግባቡ ቢጠቀሙበት ለራሳቸውም ሆነ ለማህበረሰባቸው የመትረፍ አቅም አላቸው የሚሉት ወጣቶች ባገኙት አጋጣሚና ግዜ የበጎ ፈቃድ ስራዎች ላይ ቢሳተፉ ለራሳቸውም ሆነ ለማህበረሰቡ ጠቃሚ ነገር እንደሚያተርፉ ይመክራሉ። ለአሜሪካ ድምጽ ዘገባ ስመኝሽ ቆየ፣ ዋሽንግተን ዲሲ።
ስምንሽን ለዘገባው አመሰግናለሁ። ክብራትና ክብራን አድማይ ተመልካቾቻችን ስርጭታችን እስከ ምሽቱ 4 ሰዓት ይቀጥላል። የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን የሐሙስ ምሽት ዝግጅታችንን ነው። አሁን ደግሞ ወደ ተከታዩ ቅንብር ነው የምንሻገረው። ትውልድ ኢትዮጵያውያን በቴክኖሎጂው መስክ ከሚገኙ የተሻሉ የሥራ አማራጮች ተጠቃሚ እንዲሆኑ የሚያግዙ የሥልጠና ተቋማት ዋሽንግተን ዲሲ እና አካባቢዋ እየተበራከቱ መሆናቸውን ይመለከታል። ከነኚህም መካከል አንዱ አሞኒም ሶሉሽንስ የቀደመ ቴክኖሎጂ መስክ ልምድ ለሌላቸው ትውልድ ኢትዮጵያውያን አጫጭር ሥልጠናዎችን በመስጠት ለቁም ነገር ያበቃ ነው። ከሰሞኑ ተቋሙ ባሰናዳው መድረክ ከቀድሞ ሰልጣኞቹ ስኬት ከመከበሩ በተጨማሪ በስራ ገበያ ውስጥ አስፈላጊ ስለሆኑ ክህሎቶች የባለሙያዎችን ምክርና ልምድም አስተናግዷል። ያቅም ግንባታና የትስስር መርሃ ግብሮችንም አከናውኗል ይለናል በዝግጅቱ ላይ የተገኘው ሀብታሙ ስዩም በተከታዩ ቅንብሩ።
በወዳጅ ደንብ የሚጫወቱት እኒህ ትውልድ ኢትዮጵያውያን አብዛኞቹ በተለያዩ የአሜሪካ ከተሞች ውስጥ በሚገኙ የግልና የመንግስት ተቋማት ውስጥ የተሰማሩ የመረጃ ቴክኖሎጂ ባለሙያዎች ናቸው። ለባለሙያዎቹ መገናኘትና መተሳሰር ምክንያት የሆነው ተቋም አመኒየም ሶሉሽንስ ይሰኛል። ከሙያ አጋሯ ጸጋዬ ሽምብር ጋር በመሆን ተቋሙን የመሰረተችው የተቋሙ ስራ አስኪያጅ የሚላት ሰማ ተቋሙ በአራት ዓመታት ዕድሜው ትውልድ ኢትዮጵያውያን በቴክኖሎጂ ዘርፍ ይሳካላቸው ዘንድ የሚረዱ ቁልፍ ስልጠናዎችንና የማማከር አገልግሎቶችን ሲሰጥ እንደቆየ ትናገራለች።
ትምህርቱን የምንሰጠው የስኪል ቤስ ትሬኒንግ ነው። የአይቲ ስኪል ቤስ ትሬኒንግ ነው። ፎከስ የምናደርገው የማይክሮሶፍት ፕሮዳክቶች ላይ ነው። እነዚህን ስልጠናዎች ኢትዮጵያ ተምረው መጥተው እዚህ ሀገር ግን ትምህርት ቤት የመሄድ እድል የሌላቸው ሰዎች፣ አንድ በሌላ በኩል ደግሞ እዚህም ሀገር መጥተው ተምረው ወደ ማርኬቱ መግባትና ስራውን ማግኘት ከባድ ይሆናል፣ ፕራክቲካል የሆነውን ነገር ስለማያገኙት ማለት ነው። ሶ ሪሊ ወርልድ የሆኑ ፕሮጀክቶችን በማሰራት ለማርኬት ብቁ እንዲሆኑ ስራ ማግኘት እንዲችሉ እናደርጋለን ማለት ነው። እና ከሀገር ቤት የመጣውንም ሰርቭ እናደርጋለን። ከዛም ደግሞ እዚህ ተምሮም ኮሌጅ ሄዶም ከዛ በኋላ ደግሞ ወደ ስራ አለም ለመግባት የሚዘጋጀውንም ወጣቱንም በዛ መልኩ እያገለገልን ነው ማለት ነው። እና እንዳልኩ ኦልሞስት 20ኛ ባቻችንን አሁን በቅርብ እንጀምራለን። 19 ባቾች ላይ ሰርተናል። ስራችን በጣም ምናምነው ብቁ የሆኑ ሰዎችን ማፍራት ላይ ነው።
በዘርፉ አስፈላጊውን እውቀትና ስልጠና ያገኙ ትውልድ ኢትዮጵያውያን በስራ ገበያ ውስጥ ነጥረው ለመውጣት የቀጣሪዎችን ትኩረት ለማግኘት ሌላ የቤት ስራ ይጠብቃቸዋል። እዚህም ያግዝ ዘንድ ተቋሙ የአቅም ማጎልበትና ማነቃቂያ መርሃ ግብሮችን ሲያስተናዳ መቆየቱን ጀሚላ ታክላለች።
ቴክኒካል ነገሩን ከማስተማር ባለፈ ጎን ለጎን ደግሞ ራሳቸውንም መሸጥ እንዲችሉ መስራት የሚችሉት ነገር የትኛውም ኦርጋናይዜሽን ቢገቡ ምን አይነት ቫልዩ ማምጣት ይችላሉ ወደ ቴብሉ የሚለውን ነገር ማስረዳት እንዲችሉ ደግሞ የኢምፓወርመንት ፕሮግራም አለን። ያንን ኢምፓወርመንት ፕሮግራማችን በጣም ሰፊ ኢምፓክት ስላለው ለኮሚኒቲው ክፍት አድርገነው ከተማሪዎቻችን ውጪም ለሁሉም እንዲደርስ አድርገነዋልና የፍሪ ኮሚኒቲ ኢምፓወርመንት ፕሮግራሞቻችን በየሳምንቱ ሁሉም ሰው ሊማርባቸው ሊያድግባቸው ራሱን ሊለውጥባቸው ቤተር ቨርዥኑን አንላክ ሊያደርግባቸው የሚችሉ ፕሮግራሞችን በየሳምንቱ ነው የምንሰራው ማለት ነው።
ከሰሞኑ አሌክሳንድሪያ ቨርጂኒያ ውስጥ የተከናወነው መርሃ ግብር ተቋሙ በሰጣቸው ወደ 20 የሚጠጉ ዙር ስልጠናዎች ውስጥ ያለፉና ለቁም ነገር የበቁ ትውልድ ኢትዮጵያውያን በዋነኝነት የተገናኙበት ነበረ። ስኬታቸውን ያከበሩበት ጠቃሚ ልምዶችንም የተቀያየሩበት ጭምር። ከቴክሳስ ግዛት የመጣው የኮምፒውተር ቴክኖሎጂ ባለሙያ ከድር ሁሴን ከስልጣናና አማካሪ ተቋሙ ቀደም ሰልጣኞች መካከል አንዱ ነበር። ከአድካሚ ጉልበት ስራ ተላቆ ዛሬ የደረሰበት ደረጃን ሲቃኝ የትምርትና ስልጣና ተቋማት ትውልድ ኢትዮጵያን ከሰለመዱት የሥራ መስኮች ተሻግረው ከሚገኙ መልካም ድሎች ተጠቃሚ መሆን እንዲችሉ የማድረግ አቅማቸውን እንዲገነዘብ እንዳስቻለው ያውሳል።
እኛ እዚህ ሀገር ስንመጣ በጀመሪያ የተቀበሉ ሰዎች የነበሩት ህይወት እናቀዋለን። እንደመጣንም አብዛኞቻችን ወደ ልክ ባይ ዲፎልት እንዳገኘ ነው ይመስል ወደ ጉልበት ስራ ነበር ምን ሄድ የነበረው ማለት ነው። ይሄ ነገር መቀየር አለበት ይያምናለሁ። በጣም በውስጤም እንድገባም እንዳስተምር የሚያደርገኝ የሚመጣው ትውልድ ከዚህ ህይወት መውጣት አለበት፣ ከጉልበት ህይወት መውጣት አለበት፣ ወደ ተሻለ ነገር ትልቅ ደረጃ መድረስ አለብን ብዬ በጣም አምናለሁና ከዚህ አንፃር የተለያየ ትውልድ ውስጥ ያሉ ሰዎች ገንዘብ ብቻ ፍለጋ ሳይሆን ትውልድን መቀየር ያለውን ኮሚኒቲ የተሻለ ቦታ ማድረስ በሚል ተግተው ቢሰሩ ሌሎችም ማህበረሰብ ደግሞ ይሄ ድል ተጠቃሚ ቢሆኑ በተለይ ትንሽ ኮርሶች ወጪ ሳያስወጣን እዳዋ ሳይከተን ረጅም ጊዜ ሳይወስድብን በአጭር ኮስት ጥሩ ደሞዝ የምናገኝበት ጥሩ ለውጥ የምናመጣበት እንደዚሁም ደግሞ ጥሩ ደረጃ ቤተሰቦቻችን የምናስተዳድርበት ከራሳችን አልፈን ደግሞ ለሰውም የሚያበቃን ስራ አይነት ስለሆነ እንደዚህ አይነት እድል ላላገኙ ሰዎች ከዚህ እድል እንድጠቀሙበት ይህን እድል የከፈቱ ደግሞ የትኛውም ትምህርት ቤቶች በርቱ ቀጥሉበት፣ ግን በተቻላችሁ መጠን ቀርጸን ጥሩ ቦታ ለእንድናደርስ በሚል መልክ አስተላልፋለሁ።
በአንድ ወቅት የቴክኖሎጂው መንደር አዲስ ተማሪ የነበረው ከድር ዛሬ ሌሎችን እውቀትና ክህሎት የሚያስታጥቅ ያወቀውን የሚያጋራ መምህር ሆኗል።
ትልቁ ነገር ምንድነው? አንድ ሰው ለራሱ ተጠቅሞ ራሱ ጋር ማስቀረት ይችላል፣ ግን ያየው ጥሩ ነገር ካለ ደግሞ ለሰዎች ማስተላለፍ የሚመስለት እንደ ነገር የለም። እኔ ያየሁት ነገር አለ፣ ከተማርኩ በኋላ ለውጦች አሉ። ይሄን ነገር ደግሞ ሌሎች ሰዎች ይሄን እድል አላገኙ ሰዎች እድሉን ለመስጠት ወስኜ በዚህ ውስጥ ገብቻለሁ ማለት ነው። ለምን ትክክለኛ ነገር ነው ብዬ አምናለሁ። እንደዚህም ደግሞ መረዳዳት የሚባለው ነገር አለ። የሰው ልጅ ጥሩ ነገር ካገኘ ጥሩ ነገር ይመኛልና በዚህ ህይወት ላይ የሰው ልጆችም በተለይ እንዳለኛ ኮሚኒቲ በእንደዚህ አይነት ህይወት ላይ እንዲያስ ስለምፈልግ ከዚህ አንፃር ነው ወደዚህ የተመለስኩት።
በዚህ መርሃ ግብር ላይ ባለሙያዎች ከስራ ፍለጋና ስራ ቦታ ጋር ተያያዥ የሆኑ የአእምሮ ጤና ምክር ሐሳቦችን አጋርተዋል። በህይወት የሚገጥሙ ከባድ መሰናክሎችን አልፎ ለስኬት መብቃት የሚቻልባቸውን የግል ልምዶችም አጋርተዋል። ለአመታት ከቆዩበት ስራ መቀነሳቸውን ተከትሎ ለበርካታ ውጣ ውረዶች ቢዳረጉም ለወጣቶች ብቻ የተተወ የሚመስለውን የቴክኖሎጂ መስክ በመቀላቀል አስፈላጊውን ስልጠናን በመውሰድ ዛሬ በአሜሪካ ፕሬዚደንት መናገሻ ዋይት ሀውስ ውስጥ በማገልገል ላይ ያሉት አቶ አለማየሁ አራጌ ሌሎች ይማሩበት ዘንድ ልምዳቸውን ካጋሩት መካከል ናቸው።
እና ከቤት ወጣም ተፈነቀለ ትናንትና ወለት ነበረ ስቶሬጅ አወጣው ከስንት ሰዓት ስቶሬጅ ከስከፈ ከ2018 ከ2016 እስከ 2018 ድረስ ምን እየሰራ ነበር? ሻርፖይንት ላይ ተማርኩት። ሻርፖይንት ላይ ነው ያደረኩት። ልጆች በሚሰጡኝ በዛ እየተዳደርኩኝ sometimes አፍሮናል ሪቲ ህፍያን ድርካንሳ ሳንዲች ይበላ ሻፕን ያሰላቆ ሳውን 21 ነው ግዲ 2016 የጀመርኩት አፍተር ሲንስ ማለት ነው 5 ፖስት ግራጁዌት። አሁን ምንድን ነው ይህን ሁሉ ያደረገኝ ማለት ልተው ይችል ነበር አይደለም? አቋርጠው ይችል ነበር
እናንተም አሁን አለማየት ብዛራ 5000 ዶላር ታገኛለህ ምንድነው ልትሉ ትችላላችሁ። ዋናው ነገር ምንድነው ማስክሊ ሰማ
ምሽቱ ባጭርና ረጅም የመረጃ ቴክኖሎጂ ስልጠናዎች አልፈው ለፍሬ የበቁት ልምዳቸውን ያጋሩበት ብቻ ሳይሆን አስፈላጊ ስልጠናዎችን ጨርሰው በስራ አሰሳ ላይ ያሉ ወጣቶች ትስስር የሚፈጥሩበት ከቀደሙት የሚማሩበት እንዲሆንም ወጥኗል። በመርሃ ግብሩ ላይ ያገኘናት ሰብለ ወንጌል ገብረ መልአክ በቅርቡ ያጠናቀቀችውን ስልጠና ለላቀ ፋይዳ ለማዋል ታልማለች።
እዚህ ሀገር ከመጣሁ ገና በቅርብ ጊዜ ነው የመጣሁት። ሰው ትሬኒንጉን የጨረስኩት አሁን ነው። ወደ ማርኬት የምወጣው አሁን ነው ማለት ነው። ሰው እየጠቀመኝ አዲስ ስኪል ተምሬያለሁ። አዲስ ፕሮፌሽን ነው ለኔ። ትልቅ ማርኬት ነው ጆይን ያደረኩት። ላይፍ ቼንጂንግ ነው። ዋይድ የሆነ ትሬኒንግ ነው ግን በሀገራችን ቋንቋ ነው ፕሮቫይድ የሚደረገው ለኮሚኒቲው ማለት ነው። እኔንና መሰለህቶቼ ተመሳሳይ ጥቅም ጠቅሟል። በኔድሜ ወጣት ሆነ ወደ አሜሪካን ሀገር ለሚመጡ ሰዎች የተለመደ አለ። ኦፍ ኮርስ ከታች መጀመር ጥሩ ቤዝ እንዲኖረን ያደርጋል። ግን ፖቴንሻል ኖሯቸው አሜሪካ ላንድ ኦፍ ኦፖርቹኒቲ ነው ላንድ ኦፍ ሃርድ ወርኪንግ ነው ብለው ለሚመጡ ለመስራት ራሳቸውን ለመለወጥ ለሚመጡ ወጣቶች እንደነዚህ አይነት ትምህርት ቤቶች በትውልደ ኢትዮጵያውያን መቋቋማቸው ምንድነው የሚሰጠው ፋይዳ ብትለኝ ማርኬቱን ኢትዮጵያውያን ዶሚኔት እንዲያደርጉት ሌሎች የተማሩ ልጆች ሲመጡ በሩን እንድንጠርግላቸው ሆነናል ማለት ነው። ሰዎች ሲመጡ ኢንስቴድ ኦፍ ሄዳችሁ ከ711 ጀምሮ ከምን ከቴክኖሎጂ ጀምሮ ማለት የሚችል ኮሚኒቲ ለመፍጠር ይችላል ማለት ነው።
በጥቂት አመታት እድሜው ለበርካቶች ህይወት ቀያሪ ስልጠናዎችን እንደሰጠ የሚያምነው አመኒም ሶሉሽንስ ትውልደ ኢትዮጵያውያን ሴቶች በቴክኖሎጂው መስክ ተፎካካሪ እንዲሆኑ የሚያግዙ መርሃ ግብሮችን ማጠናከር ከመጪ ዘመን ትልሞቹ መካከል አንድ መሆኑን ሰምተናል። የተቋሙ አጋር መስራችና ዋና ስራ አስኪያጅ ጀሚላ ተሰማ በድጋሚ
ሴቶች ላይ የተለየ ድጋፍ እናደርጋለን። ለምን መሰለ ይሄንን ድጋፍ የጀመርነው? አንደኛ ሴቶች ከታገዙ ከተደገፉ ለጀመሩት ነገር ከግብ ለማድረስ በጣም ጎበዞች ናቸው ማለት እናደርጋለን። እና ያንን ደግሞ ማሳካት የሚችልን ሰው ደግሞ የተወሰነ ድጋፍ ሰጥተህ የተሻለ ማድረግ ይችላል ከሆነ ውጤቱን ለዛ ብለን ነው ያንን ያደረግነውና የውመን ኢምፓወርመንት ፕሮግራሞች አሉ። በየወሩ ሴቶች በተመለከተ ላይክ ቻሌንጆቻችን እንዴት አድርገን ሃንድል እናረጋቸው እንችላለን ከናትነት ጋር በተያያዘ የተለያዩ ተጨማሪ ሐላፊነቶችም ስለሚኖሩ እዛ ላይ ትኩረት አድርገን እንሰራለንና ደሞ በጣም ጠንካራ ጎበዝ የሆኑ ለሌሎች ሰዎች መትረፍ የቻሉ ሴቶችን ደሞ አፍርተናል። እዛም በጣም ደስተኞች ነን።
በዚህ መርሃ ግብር ላይ በዩናይትድ ስቴትስና በኢትዮጵያ በተለያዩ አበርክቶታቸው የሚታወቁ ሰዎች በእንግድነት ተገኝተዋል። ከቁም ነገር መሰናዶዎች ጎን ለጎን አዝናኝ ክዋኔዎችም ተስተናግደዋል። አሜሪካ ድምፅ ሀብታሙ ስዩም ዋሽንግተን ዲሲ።
ሀብታሙን ለግሩም ዝግጅቱ አመሰግናለሁ። ክቡራትና ክቡራን አድማጭ ተመልካቾቻችን ለምሽቱ ያዝነውን እያገባደድን ነው። ከርዕሰ ወሬዎቹ አንዳንዱን መልሼ ላሰማችሁ። የእስራኤል ጦር በደቡብ ሊባኖስ ባካሄደው ጥቃት የሂዝቦላን ተዋጊ አዛዥ መግደሉን ዛሬ ሐሙስ አስታውቋል። በጥቃቱ የተገደለው የተዋጊ አዛዥ ሁሴን አዋዳ እንደሚባል የገለጸው ጦር ወደ እስራኤል ለሚተኮሱ ሚሳኤሎች ተጠያቂ ነበር ብሎታል። ይህ እንዲህ እንዳለ በእስራኤል የሂዝቦላ ታጣቂዎች ለሚገኙባቸው አካባቢዎች ቅርበት ባላቸው ቦታዎች የሚኖሩ ሰዎች አካባቢያቸውን ጥለው እንዲወጡም አዲስ ትዕዛዝ አስተላልፋለች። ወደ ማጠቃለያው ልናመራ ነው። ክብራትና ክብራን አድማጭ ተመልካቾቻችን ለዕለተ ሐሙስ ምሽት ጥቅምት 7 2017 ያዘጋጀናቸው ቅንብሮችና ዘገባዎች እየተከታተላችኋቸውን የመሰሉ ነበሩ። ነገ አርብ ከልዩ ልዩ ዝግጅቶች ጋር እንመለሳለን። አስተናጋጃችሁ አሉላ ከበደ፣ ከአቀናባሪያችን ኤልያስ አስማረ፣ ከቴክኒክ መሐንዲሱ ኔልሰን ሎፔዝ እና ከምስልና ድምፅ አቀናባሪው ጆጊል እንዲሁም ከዋና አዘጋጇ ቆንጂት ታየ ጋር በመሆን በዚሁ የተሰናበትን። ነገ እንገናኝ። ደህና እደሩ።